ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ መሰናዶች መካከል
ችግር ነው ገለባው፣ እዚህ እንደምን ወደ መፍትሄ እናመጣለን ወደሚለው መጣን ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን።
4 ሚሊዮን ሰዎች በአመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይ ቪ ከቲቪ እና ከማሌሪያ በላይ ነው።
የሰማናቸው ሀስክ የተሰኘው የቴክኖሎጂ ተቋም መስራቾች የሆኑትን ዮሐንስ ኃይሌና ሆሄያት ብርሃኑን ነው። በቅርቡ የቶታል ኢነርጂ ስታርታፕ ውድድር ተሸላሚ ስላደረጋቸው የአማራጭ ኃይል ፈጠራ በምሽቱ ይነግሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ወደ ቀዳሚው መሰናዶ እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ሀስኪ ዮሐንስ ኃይሌና ሆሄያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች ያቋቋሙት የኢነርጂና የቴክኖሎጂ ድርጅት ነው። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረባቸው የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ሆነዋል። በተለያዩ በመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማትን አግኝተዋል። ወጣቶቹ ዛሬ ምሽት ስለ እንቅስቃሴያቸው የበለጠ እንሰማለን። ስለ አጀማመራቸው ዮሐንስ ቀድሞ ይነግረናል።
የአራተኛ ዓመት ተማሪዎች እያለን ኢንተርንሽፕ ወጥተን ነበረ። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የመሽን ትሬን የማድረግ ድል ገጥሞን ነበርና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። ምን ችግሮች አሉባችሁ? ምን ችግር ያጋጥማችኋል ብለን ጠየቅናቸው። የእነሱን ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይሸታል፣ ጤናችንን ያውናል፣ ይህን ችግር ብትፈቱልን እኛ በጣም ደስ ይለናል የሚል አይነት ምላሽ ከእነሱ ተቀበልን። ብለን ሪሰርች ምሳ ጀመር እዛ ኤሪያ ላይ። ከዛ የተወሰኑ ነገሮችን አነበብን ውስጥ ከ 280 ሺህ ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ያው ቡና አምራች ሀገር ናት። በዓለም ደረጃ 5ኛ ደረጃ ላይ ነው የምትገኘው አሁን ላይ እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው፣ ስለዚህ እንደምን ወደ መፍትሄ እናመጣለት ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመረቂያ ጽሁፋችን ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ እየጣርን ያለ ነው ማለት ነው።
የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ የምንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው እያፈነው ነው ምግብ የሚበስለው እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ ባስደነገጠን መልኩ 4 ሚሊዮን ሰዎች በዓመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይ ቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50 ሺህ ሰዎችን ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትም ብናነድበት ሰልም ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና አፕሊኬቶችን እነዚህ የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሽንሲ በ90% ሊጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽ ካርት የሚገፋ ጋሪ ሰርተናል። እሱም በዚሁ ጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው ከኢነርጂን ሴቭ ከማድረግ አንጻር እና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከቲክ ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን። በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጪ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ውጣ ውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሀሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ውጣ ውረድ እስቲ ዮሐንስ ጠቅልል አድርገህ አስረዳን።
ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህም ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ብዙ ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን፣ ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይህንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሄያት ጠቅልላ አድርገን ንገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይህ ምንድን ነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈተን ነው ወደፊት መሄድ ያለብን ብለን እናምናለን እና እንደ ማንኛውም አይነት ነጋዴ አንድ ነገር ከውጭ አምጥተን ከዛ አባስተን የሆነን ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይሄን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ ማሽን የሚባለው ያው ከተለያዩ ፕሮዳክቶቻችን ማከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቀርብ የሚያክሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያውቃልና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነው ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም ብለ አይደለም የምንሰራው ማለት ነውና ወደፊትም በዚህ ነው መቀጠል የምንፈልገው። ለቀጣዩም ትውልድ ለቀጣዩም ለወጣቶቻችን ለታናናሾቻችንም ይሄን ማሳየት ስለምንፈልግ ማለት ነው።
ዮሐንስ ወደ አንተ ልመለስ። ያንድ ምርት ወይንም ያንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች የእናንተን ምርቶች የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ?
ይሄ እኛ አይነት ፕሮዳክቶች በጣም በርካታ ሰዎች ፈልጉታል። ስለ ሀሳቡ በምናወራበት ጊዜ ራሱ ይህንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ከሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ በከተማ ላይ ደግሞ በጣም ስለማይገኝ ከሰል እና ማገዶ እንደ ልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ አለ። ንጽህናው ንጹህነቱ ለብዙ ሰዎች ትልቅ ችግር ነው እና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው ክሊን ከመሆኑ አንጻር ማለት ነው።
ከመለየታችን በፊት ስለ መጪ ዘመን እቅዳችሁ ንገሩኝ።
ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆንንም ማሽን እያመረትን ያለ ነው። ከቃሊቲ ባለው ወርክሾፕ ፓርትነር አገን በምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቅዳለን። በአጭር ቢበዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ ዓመት መጀመሪያ ላይ እነዚህን ፕሮዳክቶች በስነስርዓት ወደ ገበያ ለማስገባት ነው እቅዳችን። ይሄ አሁን እስካሁን ባገኘናቸው ሽልማቶች እና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ ዓመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል፣ የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረትና በብዛት ለመስራት እናስባለን።
ሆሄያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭ እንዲያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሁንላችሁ። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያውያን ወጣቶች ከቤተሰብ ከመምህራን ለየት ብለው በሚስጥራዊ መንገድ ለመግባባት እንዲሁም ለሹፈትና ለጨዋታም ሲሉ የተለያዩ ቃላቶችን በየጊዜው ይፈጥራሉ። እነዚህ ቃላቶች ታዲያ በተለምዶ የአራዳ ቋንቋ ይሰኛሉ። ኤደን ገረመው እነዚህ ቃላቶች ሁሉም ሰው እንዲረዳቸው ለማድረግ ማህበራዊ ሚዲያውን በመጠቀም መከተብ የጀመረችው ወጣትና የአራዳ ቋንቋን ምንነት ለመረዳት ደግሞ በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህር የሆኑትን ፕሮፌሰር ዘላለም ሊሆን አነጋግራ ቀጣዩን መሰናዶ አሰናድታለች።
ትላንት ኮሶ ጠጣው ዛሬን መረረኝ እስቲ አራዳ ለውጣ ብርቱካን ባገኘ ተብሎ ቅኔ የተቀኘለት የአዲስ አበባ ከተማው የቀድሞ አራዳ የአሁኑ ፒያሳ በዘመኑ ብርቱካን ተብሎ የተገለጹት ቆነጃጀት ብቻ ሳይሆኑ ለየት ያሉና ሰወር ያሉ ቃላቶችን የሚጠቀሙ ወጣቶች የሚተራመሱበት ነበር። እነዚህ ቃላቶች ታዲያ ለዘመናት ያራዳ ቋንቋ ተብለው በየጊዜው እየተደሱ እየተቀያየሩ በየሰፈሩ በየክልሉ በየቀየው እየተወለዱ እያደጉ እየሞቱ ዘልቀዋል። በአዲስ አበባ ዩኒቨርሲቲ ከ30 አመታት በላይ የስነ ልሳን ትምህርት ክፍል ያስተማሩት ፕሮፌሰር ዘላለም ሊዮን መጀመሪያ የጠየቅናቸው ታዲያ አራዳ ማለት ምን ማለት ነው ስንል ነበር።
አራዳ እንግዲህ በአማርኛ መዝገበ ቃላት አንድ ወደ ከፍታ ቦታ የሚያወጣ መንገድ አይነት ነገር ብለው የሚተረጉሙት አሉ። የገበያ ቦታ ብለው የሚተረጉሙት አሉ። ለማንኛውም ግን የቦታ ስም የነበረ በኋላ ደግሞ እዛ አካባቢ ተወልደው ያደጉ ልጆች ራሳቸውን ከሌሎች አካባቢ ልጆች ለመለየት የራሳቸው ቃላት እየፈጠሩ የገቡበት በአንድ ቃል በሁለት ቃል እየተጀመረ እየሰፋ የሄደ ራሳቸው ሚስጥር ለማውራት ከአካባቢያቸው ካሉ ሰዎች ከፖሊሶች ሊሆን ይችላል፣ ከጸጥታ ሰዎች ሊሆን ይችላል፣ ከወላጆቻቸው ሊሆን ይችላል፣ ከመምህራኖቻቸው ሊሆን ይችላል፣ ተለይተው በተለየ ሁኔታ ለመግባባት የተፈጠረ የመግባቢያ መሳሪያ። በዚህ በአራዳ ቋንቋ ላይ አንድ ሁለት ጥናቶች አይቻለሁ። አንዱ ማሪ ዘመላክ ይባላል። እዛው እናንተ አገር አሜሪካ ሚኖር በፊቴን የተባሪ የነበረ የጻፈውን አይቻለሁ። አንድሪያ ሆሊንግተን የምትባል አንድ ጀርመናዊት የጻፈችውም አለ በዚህ በአራዳ ቋንቋ ላይ። ሌሎችም የጻፉት ጽሁፍ አለ እና ምንድነው አነሳሱን እድገቱን አንዳንዴም ሊከስም ይችላል። በየአፍሪካ ከተሞች ናይሮቢ ቢኬት፣ ሌጎስ ቢኬት ወይም ጆሃንስበርግ ቢኬት አሉ እንዲህ አይነት የከተሜ ቋንቋዎች። እና ቅድም እንዳለው አሁን አራዳ ሲተረጎም የቦታ ስም፣ የገበያ ስም ወይም የከፍተኛ ቦታ የሚወስድ መንገድ ስምን ብለን ብንተረጉመው አሁን ሰው አራዳን የሚተረጉመው የቀልጣፋዎች አራዳ የቀልጣፋ ብልጣብልጥ የሆኑ ወጣቶች፣ የከተማ ልጆች ብለው የሚተረጎሙ አሉ። አንዳንዶች ደግሞ አራዳ የሚለውን ቃል በተለየ መንገድ ሊተረጉሙት ይችላሉ። ማለት እንዲህ ከቅልጥፍና፣ ከብልጥነት፣ ከከተሜነት ወጣ ባለ መንገድ በዚህ ሱስ የተጠመደ፣ በዛ ሱስ የተጠመደ እንደዛ አይነት ትርጉም የሚሰጡት አሉ ጥናቶች ላይ እንደሚመለከተው።
ይሁን እንጂ የአራዳ ቋንቋ የሚባለው ቋንቋ የሚለውን መስፈርት የሚያሟላ አይደለም ይላሉ ፕሮፌሰር ዘላለም።
እንግዲህ የአራዳ ቋንቋ እኔ አራዳ ሆኜ ባላየውም ቋንቋነቱ ተጠራጣሪ ነው። የአራዳ ቋንቋ የአራዳ ልጆች መግባቢያ መሳሪያ ነው ብንልም አራድኛ የሚልም ልክ እንደ አማርኛ እንደ እንግሊዝኛ አራድኛ ብለውም ስም ያወጡለት ይመስለኛል። እንግዲህ ቋንቋ እንደምንለው እንደ አማርኛ ወይም እንደ ኦሮምኛ፣ እንደ እንግሊዝኛ፣ እንደ አረብኛ ራሱን የቻለ ብዙ ተናጋሪዎች አሉት ሙሉ ሰዋሰው ያለው ቋንቋ ነው ልንል አንችልም። ግን የአራዳዎች ወይም የአራዳ ልጆች፣ የከተማ ልጆች፣ በተለይ ደግሞ የመሀል ከተማ ልጆች የመግባቢያ መሳሪያ ነው። በዚህም መጠነኛ ቃላትን ይዞ እነዛው አራዳነን የሚሉት የህብረተሰብ ክፍሎች በአብዛኛው ወጣቶች የሚግባቡበት የመግባቢያ መሳሪያ ነው ማለት ነው። ምንች
አንድ ቋንቋ ቋንቋ ለመሰኘት አረፍተ ነገር ኖሮት የተወሰኑ የህብረተሰብ ክፍሎች የሚግባቡበት የአፍ መፍቻ ቋንቋ መሆን የሚችል ሰዋሰው ያለውና ሌሎችም ባህሪያት ያሉት እንደሆነ ፕሮፌሰር ይገልጻሉ። በዚህ መልኩ ደግሞ የአራዳ ቋንቋ ከመግባቢያነት ሊያልፍ አይችልም ይላሉ። የአራዳ ቋንቋ ቃላቶች ታዲያ በዚህ በማህበራዊ ሚዲያ ዘመን በኢንስታግራምና በፌስቡኮች ላይ እያሰባሰቡ ከነ ትርጓሚያቸውና ከነ ተፈጠሩበት አካባቢ የሚሰድሩ ወጣቶች ይገኛሉ። ከነዚህ ወጣቶች መካከል አንዷ የሆነችው ህይወት አበበ ከአመታት በፊት በገጠማትና ጥያቄን በአጫረባት ቃል የተነሳ አራድኛ የተሰኘ ገጽ ያው ልታደርግ ትችላለች።
መጀመሪያ ያሰብኩት ከአራት ዓመት በፊት ነው እና ያኔ እንዲሁ ከተማ ውስጥ የሆነ ቃል ሰማና ከየት ነው የመጣው ይሄ ቃል? ማን የፈጠረው? ምን ማለት ነው ራሱ የሚለውን ሁሌ ግራም ያጋባኝ ነገር ነበርና እንዴት ቋንቋ ራሱ እንደሚቀየር እንዴት እንደሚያደርግ ሳስብም ሁሌም ኢንትረስት የሚያደርገኝ ነገር ነበርና ከዛ ምናልባት በሶሻል ሚዲያ ሰዎችን ብጠይቅ እና ብዙ ቃላት ቢሰበሰቡ እና ሌሎች ሰዎች ሼር ካደረጉ ሁላችንም መግባባት እንችላለን ብያስቤ ነው።
ህይወት የፈጠረችው አራደኛ የተሰኘው የማህበራዊ ሚዲያ ገጽ የተለያዩ የአራዳ ቃላቶችን አካባቢያዊ ትርጉም በሰለጠነው ሀገር አርባን ዲክሽነሪ በተሰኘው መልኩ ይከትባል። ህይወት ቃላቶቹን ለመሰብሰብ በዛው በገጹ ላይ ሰዎች አዳዲስ ቃላትን ከነትርጓሚያቸው የሚያሰፍሩበትም አማራጭ አቅርባለች።
በጣም ብዙ አዲስ ቃላት ሁሉም ይፈጠራሉ እና ሁሉንም መከታተል ራሱ ከባድ ነው። ይሄኛው እኔ አሁን ምሰራው ስራ ሰዎች ነው የሚልኩት እና አንዳንዴም ሰዎች ስገናኝ እጠይቃለሁ፣ የምታውቁት ቃል አለ ወይ? የሰማችሁት አዲስ ነገር ወይ? እነሱ ራሳቸው ዝም ብለው ካሉትን ምን ማለት ነው ከየት የመጣ ይመስላችኋል ብዬ እጠይቃለሁ። ለምሳሌ የሆነ ቃል ስሰሚና ሰዎች ይነግሩሻለሁ፣ ይሄ እኮ ከመርካቶ አካባቢ ነው በብዛት እንደዚህ የሚባለው ወይ ጨርቆስ ነው እንደዛ ተብዬ አውቃለሁ ብዙ ጊዜ እና ከአኗኗራችን እንደሚመጣ ነው።
ፕሮፌሰር ዘላለም ሊዮ ታዲያ እነዚህ ቃላቶች ቋንቋ ለሚባል ክብር ባይበቁም እንኳን የሚነገሩበትን ቋንቋ ለማበልጸግ ግን ሰፊ የሆነ ሚና አላቸው ይላሉ።
አማርኛ ላይ ለምሳሌ ያሳደረው ተጽዕኖ እኔ ጉዳቱ አይታየኝም። አሁን ኢንስታግራም ወይ በዚህ በዘመናዊ መገናኛ ብዙሃን የሚጠቀሙትን ብዙ አላይ የዛ ብዙም ተጠቃሚ አይደለሁም። ነገር ግን ቋንቋን ያሳድጋል ህብረተሰቡ ከተቀበለው። ለምሳሌ እነሱ ፍሪክ፣ አርደኛ፣ ጀለስ፣ ፍንዳታ፣ ቢጫ አየር ባየር እንዲህ አይነት ቃላትን ይጠቀማሉ እና አማርኛ በሚፈልግ ጊዜ እነዚህን ቃላት ሊወስዳቸው ይችላል። አሁን አየር ባየር የሚለው ቃል እኮ የሁሉም ሰው መጠቀሚያ ሆኗል። በፊት ግን ታክስ የማይከፈልባቸው እቃዎችን ለመግለጽ የወጣ ነበር። እንደው አንዳንድ ቦታ ላይ እንደተረዳሁት ደግሞ ትናንሽ ልጆች አንዳንድ ለታላላቆቻቸው አንዳንድ የሚጠቁሟቸው ወይም የሚነግሯቸው ምስጢሮች ሲኖሩ አየር ባየር የሚል ትርጉም እንዳለውም ሰምቻለሁ። አንዳንድ ጊዜ የአራዳ ቋንቋን በጎጂነቱ የሚያዩ ሰዎች ሊኖሩ እንደሚችሉ መዘንጋት አያስፈልግም። ለምሳሌ የጸጥታ ሰዎች በእነዚህ ቃላት ወደ ታሰበው ጉዳይ አይደርሱ ሊቀሩ ይችላሉ። ስለዚህ በእነሱ አይነት ሲታይ ለምሳሌ ይሄ ጎጂ ሊሆን ይችላል። ግን በተደጋጋሚ እንዳልኩት ቀረብ ብሎ ማጥናት ብዙ ሰው ይጠቀምበታል እና ቋንቋን በቃላት ደረጃ በመጠኑም ቢሆን ሊደግፍ የሚችል ይመስለኛል። አሁን እነዚህ ሰዎች ግለሰቦች የጀመሩት ጥናት ነው። ወደ ዲጂታል ነገር ማሳደግ ውስጥ ከገቡ ውጤቱን ማየት ነው። እንግዲህ እኛም እነሱን ልናግዛቸው እንችላለን፣ እነሱም እኛን ሊያግዙ ይችላሉ። በአጠቃላይ ሁሉም ሰው ቋንቋውን ሊያሳድግበት ይችላል።
ፕሮፌሰር ዘላለም ሊዮ እንደ ህይወት ያሉ ወጣቶች እነዚህን ቃላቶች ከተበው ማቆየታቸው መልካም መሆኑን ያራዳ ቋንቋም ይበልጥ ሊጠና የሚገባ መሆኑንም ጠቁመዋል። ህይወት ታዲያ አራደኛ ገጽ ከተለያዩ አካባቢዎች የሚመጡ ቃላቶችን ለመቀበል ዝግጁ መሆኑንና ሰዎችም ሊሳተፉ እንደሚገባ አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለምሽቱ የያዝንላችሁ ወደ ሌላ ዘገባ እንሻገር። የሚችጋን ዩኒቨርሲቲ ተመራማሪዎች ከቆሻሻ ማስወገጃዎች የሚገኝ መረጃን በመመልከት የኮቪድ-19 ስርጭትን ስፋት ለመረዳት የሚያስችል ሳይንሳዊ አሰራር ፈጥረዋል። ይህን የተመለከተውን ዘገባ በመቀጠል እናሰማችሁ። ከሚችጋን ግዛት ዩኒቨርሲቲ የሚወጣው መጥፎ ሽታ ያለው ጉድፍ ቆሻሻ ብቻ አይደለም፣ ለህብረተሰብ ጤና የሚበጅ መሳሪያም ጭምር እንጂ። በዩናይትድ ስቴትስ የሚገኙ በኮሮና ቫይረስ ጉዳይ ሀሳብ የገባቸው ኮሌጆች፣ የቫይረሱን ዘረመላዊ ፍጥረት ለመረዳት ይህንን መሰል የቆሻሻ ፍሳሽ ማስወገጃዎችን ሲመረምሩ ሰንብተዋል። ጆን ሮስ በሚቺጋን ዩኒቨርሲቲ የውሃ ምርምር ክፍል ኃላፊ ናቸው።
በግቢያችን ውስጥ ያሉ ተማሪዎች በማደሪያ ክፍላቸው ውስጥ ታማሚ ባይኖር እንኳን የቫይረሱ ናሙና ስለመኖሩ አስቀድመን ለማስጠንቀቅ ለመግባባት እየተጠቀምንበት እንገኛለን።
ባለሙያዎች ይሄ ዘዴ ህመምተኛ መሆናቸውን የማያውቁ ሰዎችን ለመቃኘት የሚያስችል ብዙ ወጪ የማይጠይቅ መላ ነው ይሉታል። ማሂጅ ሉናኒ የአኳሳይት ተቋም ኃላፊ ናቸው።
የበሽታ ምልክት የማያሳይ ሰውን አሊያም የቀደመ የሐኪም ምርመራ ያላደረገን ግለሰብ በማወቅ ረገድ የፍሳሽ ማስወገጃው መርሃ ግብር አበይት ሁኔታዎችን ከማስቀረት አንጻር ጠቀሜታ አለው።
ዘትሮይ መቀመጫውን ሚቺጋን ላይ ያደረገ ተቋም ነው። ከኦክላንድ ዩኒቨርሲቲ ጋር በመተባበር በቆሻሻ ውሃ ውስጥ ቫይረስ መኖሩን የሚመረምር ቤተ ሙከራ ለማቋቋም ተባብረዋል። አጥኚዎቹ ሙከራው እስካሁን በእርግጠኝነት በማህበረሰቡ ውስጥ ምን ያክሉ ከቫይረሱ ጋር እንደሚኖሩ እንዳላሳየ ይናገራሉ። ይሁንና የተጠቂዎችን ቁጥር መጨመርና መቀነሱን ግን ማወቅ ችለዋል። ይህ ማሳያ ታዲያ ከመደበኛ ምርመራ በፊት አሊያም በሽተኞች ለሐኪም ቤት ከመዳረጋቸው በፊት ያለውን አዝማሚያ ቀድሞ ጠቋሚ ነው። ካንደስ ሚለር በሜኮፕ ክፍለ ግዛት የህብረተሰብ ስራ ኮሚሽነር ናቸው።
ከደም ምርመራ ብዙም የተለየ አይደለም። ወደ መታጠቢያ ቤት ስትሄዱ ቫይረሱን ታሰራጫላችሁ። የበሽታው ምልክት ላይታይባችሁ ይችላል። ያም ቢሆን ግን ቫይረሱን ልታሰራጩ ትችላላችሁ።
ሚለርና ሌሎች ባለስልጣናት ከፍሳሽ ማስወገጃው ምርምር የተገኙ ትምህርቶች ለወደፊቱ በሚገጥሙ የጤና ችግሮች ላይ እንደሚተገበሩ ተስፋ አድርገዋል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ። እስካሁን አብረን ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።